በዓለም አትሌቲክስ ሻምፒዮና ድል ያስመዘገቡ ልጆቿን ዛሬ ተቀብላለች። በዚህ ዙሪያ በምሽቱ ዘገባ ይኖረናል። ዛሬ የቴክኖሎጂ ምሽታችን ነው። ቴክኖሎጂ ነክ ጥንቅሮችንም ይዘናል።
ከናውን ተከወረ ተሰጣው ባቆምኒ ያንን የተለጠፉት ነገር ግን በጣም በቀላሉ እንድንጠቀም አድርጎናል። ሰርተፊኬቱ በራሱ ለኛ ጥሩ ነው። እዚህ ቦታ ሰልጥነን ሰርተፊኬት ካለን ከብለን እናቀርብ ሰዎቹ ቀለል አድርገው ይህንን ስራ ይችሉታል ብለው ያስባሉ።
ታስክ ሙቪ የተሰኘ የተለያዩ ሙያ ያላቸው ወጣቶች ተራፈላጊዎችንና ስራ ቀጣሪዎችን የሚያገናኝ አውታርን በተመለከተ ከሰራነው ዘገባ ላይ የተወሰደ ድምጽ ነው የሰማችሁት። ይህንና ሌሎች የቴክኖሎጂ ጥንቅሮችን እንዲሁም ደግሞ እንግዶችን ይዘንላችሁ በምሽቱ ወደ እናንተ መተናል። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ሐምሌ 21 2014 የሐሙስ ምሽት የጋቢና ቪኦኤ መሰናዶ ጀምሯል። ኤደን ገረመው መሰናዶውን እየመራው አብሬያችሁ የምቆይ ይሆናል። ኤልያስ አስማረም በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ ዘጋቢዎች የስቱዲዮና የዲጂታል ባለሙያዎች ጋር በመሆን አብሮን የሚያመሽ ይሆናል። እናንተም አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። በደማቅ አቀባበል ልጆቿን ተቀብላለች። ግን ይህን ዘገባ ቆየት ብለን ኬኔዲ አባተን ይዘን የምንመለስበት ይሆናል። ለመጀመሪያ ወዳደረግነው ቀዳሚ ወዳደረግነው ዘገባ እንሻገራለን። ታስክ ሙቪ ብዙም ትኩረት ባላገኙ የስራ መስኮች የተሰማሩ ወጣቶች ተገቢ የሆነውን የስራ ክብርና ክፍያ እንዲያገኙ በማድረግ ላይ ያለመ የቴክኖሎጂ ተቋም ነው። ተቋሙ ከመንግስታዊና መንግስታዊ ካልሆኑ ተቋማት ጋር በመተባበር የቤት ጽዳት፣ የቧንቧ ዝርጋታ፣ የቀለም ቅብ ስራዎችና የመሳሰሉ አገልግሎቶች ላይ የተሰማሩ ወጣቶችን ከአገልግሎት ፈላጊዎች ጋር በገነባው አውታር በኩል እያገናኘ ይገኛል። በስልክ መተግበሪያና በቀጥታ ጥሪ አውታሩ በኩል አገልግሎት የሚሰጠው ተቋም እስካሁን በሺዎች ለሚቆጠሩ ወጣቶች የስራ እድል መፍጠሩም ተሰምቷል። የተሻለ የስራ አማራጭ በመፍጠር ህገወጥ ስደትን ጨምሮ ላልተገባ እንግልት ለሚዳረጉ ወጣቶችም የእፎይታ ምንጭ ለመሆን ነው ያለመው። ሀብታም ስዩም በዚህ ዙሪያ ዘገባ አለው።
ለአመታት በጽዳት ሰራተኝነት ላገለግሉት ወይዘሮ ደሞዝ ጥላሁን ከአንድ ቀጣሪ ወደ አንድ ቀጣሪ የሚያደርጉት ሽግግር ፈተና የተሞላበት እንደነበር ያስታውሳሉ።
ብዙ ጊዜ ሰርቻለሁ። ሰው ቤት ከክፍለ ሀገር ልጅ ነኝ። ብዙ እንትኖች አሉ። ሰው ቤት ሲገባ ያው ተያዥ ያስፈልጋል። ተያዥም ደግሞ ያው የእኛም አመል ብቻ ሳይሆን የአሰሪዎቻችን አመል ሲከፋ መውጣታችን አይቀርም ከስራ። ያንን ነገር የተያዥ የሸፈነልን ሰው በድጋሚ ሌላ ተያዥ ሆነን ስንለው ደስተኛ አይሆንም። ምግብ መስራት፣ ጽዳት፣ ሁሉንም እችላለሁ፣ ግን ያው በምትችለው አቅም ለመስራት ቻሽ በራሱ አንድ እንትን ነው፣ አንድ ችግር ነው።
ይህንን መሰሉን ችግር በመቅረፍ ብዙ ትኩረት ላልተሰጣቸው ስራዎች ተገቢውን ክብርና ክፍያ ለማስለመድ ያቀደ አገልግሎት ስራ ከጀመረ 4 ዓመታትን ደፍኗል። መጠሪያው ታስክ ሙቪ ይባላል። አቶ ምስጋናው አለሙ የድርጅቱ የሰው ሀብትና ስራ አፈጻጸም ጉዳይ ኃላፊ ናቸው።
ታስክ ሙቪ አገልግሎት እንዲጀመር ያደረገው ምክንያት እንደምታውቁት ኢትዮጵያ ውስጥ የቴክኒካል የሆኑ እነዚህ የቧንቧ ስራ፣ የኤሌክትሪክ አገልግሎት፣ የቀለም ይቀቡ እነዚህ ሙያተኞችን ለማግኘት በጣም አስቸጋሪ ነው እና እኛ ፐርሰናል ስራዎችን ለማሰራት ለቢሮ ስንፈልግ ኮንታክት የምናደርገው ሰው ማግኘት አለብን፣ እሱ ሪፈር ማድረግ አለበት ምናምን እንደዚህ አይነት ቻለንጆች ነበሩ እና እነዚህን ለምን ሶሉሽን ይዘን አንመጣም? ይሄ ችግር ለእኛ ብቻ ሳይሆን ተመሳሳይ ችግር ሊሆን ይችላል በሚል ተነጋግረን የቴክኖሎጂ ሶሉሽን እንዲገኝ ያደረግና የአይቲ ባለሙያዎችና ሀሳቡን እንትን በማለት እነዚህን የቴክኒካል ሰዎች አንድ ቦታ ላይ አንድ ፕላትፎርም አምጥተን ተጠቃሚውና አገልግሎት ሰጪው የሚገናኝበትን ፕላትፎርም መስራት አለብን ወደሚል ሀሳብ ዳኞች ደረስን። ከዛ በኋላ ቴክኖሎጂው ላይም የተወሰነ ስራዎች ተሰሩ። ይህንን ወደ ፕሮዳክት እንዲመጣ አደረግነው ማለት ነው።
ታስክ ሙቪ አገልግሎት ሰጪ ግለሰቦችና ተቋማትን ከአገልግሎት ፈላጊዎች ጋር ለማገናኘት የስልክ መተግበሪያ እንዲሁም የጥሪ ማዕከልን ይጠቀማል። ፈላጊ የስራ ግንኙነቶችን ለመፍጠር መንግስታዊና መንግስታዊ ካልሆኑ ተቋማት ጋር እንደሚሰራም አቶ ምስጋና ይናገራሉ።
ሰርቪስ ፕሮቫይደሮቹ ወደ እኛ እንዲመጡ ይደረጋል። መጀመሪያ እንግዲህ ለማስለመድ ይሄ አዲስም ስለሆነ ከመንግስት ጋር ነው በቀጥታ ስራውን የጀመርነው። የድሮ ዲስክሪሽን ኮሚሽን አሁን የሚኒስትሪ ኦፍ ሌበር ኤንድ ስኪል የሚባለው እነሱ ጋር በመተባበር እነዚህን ሰዎች ማግኘት ይቻላል ማለት ነው። የቴክኒክና ሙያው ተመርቀው ስራ የሌላቸውም እነሱን እየመለመን ወደኛ ሲስተም ማምጣትና ከመጡ በኋላ ደግሞ የቴክኖሎጂ እንዴት እንደሚጠቀሙ ትሬኒንግ መስጠት፣ ቴክኒካል ትሬኒንጎችን ደግሞ ሳፕላየሮች አሉ። ለምሳሌ ጃጓር የሚባል የኢንዲያን እቃዎችን የሚያቀርባለ የባባዋና ሌሎችን ተያዥ እቃዎችን የሚያቀርብ ድርጅት ከእነሱ ጋር ፓርትነርሽፕ በመፍጠር ኦን ዘ ጆብ ትሬኒንግ እንዲያገኙ በማድረግ እና ሌሎችም እነዚህ ሳፕላየሮችን ከቧንቧ ጋር ከኤሌክትሪሻል ጋር የሚሰሩ ሳፕላየሮችን ፈላለግን እና ከእነሱ ጋር ሆነን ኦን ዘ ጆብ ትሬኒንጉን እንዲያገኙ እናደርጋለን። ጀማሪዎቹ ጀማሪ ያልሆኑት ደግሞ ልምዱ ካላቸው ከእኛ ጋር በቀጥታ መጥተው እንዲሰሩ የቴክኖሎጂ ስልጠና እንሰጣለን።
በአገልግሎት ውስጥ የሚታቀፉ ተቋማትና ግለሰቦች ከደህንነትና ከሙያ ብቃት ጋር የተገናኙ መስፈርቶችን ማሟላታቸውን ለማረጋገጥ ድርጅቱ ጥረት እንደሚያደርግም አቶ ምስጋና ያክላሉ።
ከእያንዳንዱ ቤት ስለሆነ የሚገቡት የሴኩሪቲ ኢሹ ሊያመጣ ይችላል የሚል ነገር ቀድመን ስላሰብን ከፖሊስ ከወንጀል ነጻ መሆናቸውን የሚያሳይ ማስረጃ ይዘው ይመጣሉ። ደብዳቤ እንጽፍላቸዋለን። ይህንን ከጨረሱ በኋላ በቀጥታ ወደ ሲስተሙ እንዲገቡ ይደረጋል ማለት ነው። አይዲ ያላቸው ምናምን ስልካቸው ሪጅስተር ይደረጋል። ትሬኒንግ ይወስዳሉ። ከዛ በኋላ ዩዘሩ ሲደውል በቀጥታ እነሱ ባሉበት ቦታ ላይ አሳይን ያደርጋቸዋል። ሂደው ስራ ሰርተው በሰዓት ክፍያቸውን ይከፍላሉ ማለት ነው። ኮምፕሌን ካለው ዩዘሩ በቀጥታ ለእኛ በኢንተርፌሱ በቴክኖሎጂ በዚህ በፕላትፎርሙ ወይም ደግሞ ለኮል ሴንተር 8191 ላይ ደውሎ ያለውን ኮሜንት መግለጽ ይችላል ማለት ነው። በዛ መልክ እየተሰራ ነው የነበረው። እንደ አጋጣሚ ሆኖ ልክ ይህን ስንጀምር ኮቪድ የገባበት ጊዜ ነበረ እና የዲስኢንፌክሽን ስራዎች ይጀመር ነበር። ዛን ጊዜ እንደምታስታውሰው የቢሮዎች ህንፃዎች የዲስኢንፌክሽን ስራዎች ነበሩ። እነሱን ጽዳትም አንዱ ካታጎሪ ስለሆነ በተለይ ከአረብ ሀገር የተመለሱ እህቶቻችን፣ ሌላም በየቤት ቁጭ ላይ የነበሩትም በዛን ሰዓት በኮቪድ ምክንያት አፌክት የተደረጉ ስራ ያጡ ልጆችን እህቶቻችንን አመተን ትሬኒንግ ሰጠን። በዚህ ሙያ ላይ በደንብ ስራ ውስጥ እንዲገቡ አደረግን። ኦልሞስት ወደ 6000 የሚሆን ስራ ክሬት አድርገናል። ያን ጊዜ የኮቪድ ብቻ ማለት ነው በክሊኒንግ።
በአሁኑ ሰዓት በታስክ ሞቢ ስር ከ2000 በላይ አገልግሎት ሰጪዎች እንደሚገኙ ሰምተናል። በዘገባችን መጀመሪያ ላይ የሰማናቸው ወይዘሮ ደሞዝ ከአንድ ዓመት ከመንፈቅ ወዲህ ከድርጅቱ ጋር ይሰራሉ። ዘመነኛው የቴክኖሎጂ አማራጭ ያመጣላቸውን መልካም ነገር እንዲህ ይናገራሉ።
ቀናውን ሰጥተው ወረቀት ሰጥተው ባቀው ምን ያንን የሰለጠንኩትን ነገር ግን በጣም በቀላሉ እንድንጠቀም አድርጎናል። ሰርተፊኬቱ በራሱ ለኛ ጥሩ ነው። እዚህ ቦታ ሰልጥነ ሰርተፊኬት አለን ተብለን ስናቀርብ ሰዎቹ ቀለል አድርገው ይህንን ስራ ይችሉታል ብለው ያስባሉ። እኛ ካያ ምናምን አልጠየቀንም። ዋስ የሚሆን እንትናችንንም አስተካክሎልን ከእናት ባንክ ጋር እናት ባንክ ላይ ቁጠባ ያስቆጥበናል። የዋስ መፍታችን እናት ባንክ ነው። በጣም ተጠቃሚ ነኝ ብዬ አስባለሁ። ለሁሉም ህብረተሰብ ይህንን እኔ አሁን ስራ አጣን ለሚሉ ሰዎች በሙሉ እዛ እናገራለሁ። እዛ ሄደው የድሉ ተካፋይ እንዲሆኑ።
አቶ ተስፋዬ አሰፋ ሌላው ከታስክ ሞቢ ጋር የስራ ግንኙነት ያላቸው የጠቅላላ ገጠማ ስራ ባለሙያ ናቸው።
ቢልዲንግ የሚገነቡ ሰዎች እዛውን ሙሉ እዛውን ገንብቶ ስኬለቶን አቁሞ ከጨረሱ በኋላ የቧንቧ መስመር ዝርጋታ፣ የባኞ ቤት ከተማዎችን ሲፈልጉ አፓርትመንት ሲሰሩ ማለት ነው፣ ለእነሱ እንደዚ አይነት አገልግሎቶች ሙሉ መስመር ዝርጋታና አሁን ያለቁ ፎቆች አሉ። አሁን ከጀርባም አንድ ፎቅ ወደ 12 ፎቅ በላይ እንደዚህ የጨረስ ነው አለ እና ሙሉ መስመር ዝርጋታና ከዚያ ውስጥ ጋር ገጠማው ሰራለን።
አቶ ተስፋዬ አውታሩን በመጠቀም ምን አተረፉ ስንል ጠይቀናቸዋል።
ከድርጅቱ ጋር ያለው ጠቀሜታ ምንድን ነው? በኢንተርኔት ያው አድቨርታይዚንግ ስለሚሰሩ ኢንተርኔት ተጠቃሚ ሲሆንም አሁን ቅርብ ሰዓት ነው ብዙ እንደዚህ ሰው እንደሚጠይቅ የሚያወቅኩትኝ እንደዛ ያደርጋሉ። ከዛ ውጭ ደግሞ ተቋራጭ ድርጅቶችን ኮንትራክተሮችን እየደወሉ ስለ ስራችን ኤክስፕሌን ስለሚያደርጉ አግሪመንቶችን የስራ ውሎችን ያገኛሉ። በዛ የተነሳ ተጠቃሚነቱ አለ። ያው የፋይናንሱ ሁኔታ የስራው ትንሽ ይበዛል። የፋይናንስ ሁኔታ ጥሩ ነው። ከሌላው ጊዜ ራስ ተሯሩጦ ከሚሰራው በግልም ከምናገኘው የተሻለ እነሱ ብዙ ኦፖርቹኒቲ አላቸው እና መስሪያ ቤቱንም በድርጅት ደረጃ አይደለ። ስለዚህ ሰው የማመን የማሰራት እንትኑ ፍላጎቱ እነሱ ላይ ከፍተኛ አለ። ብዙ ባለሙያ ጀምሮ ስቶባቸው ስለሚሄድ ወይ ደግሞ የማይችል ሰው ስለሚላክላቸው ስለሚያገኙ ለድርጅት ሲሆን ግን አስተማማኝነቱ ያው የሚችል ሰው ሄዶ ስለሚሰራ ማለት ነው። ከዚ አንጻር የተሻለ ተጠቃሚነት አለ።
የተጠቃሚዎቹንና አገልግሎት ሰጪዎችን ቁጥር ለማበራከት እየሰራ መሆኑ የተሰማው ታስክ ሞቢ ከመጪ ዓመታት ግቦቹ መካከል አንዱ ትኩረት ላልተሰጣቸው የሥራ መስኮች ተገን በመሆን ለበርካታ ወጣቶች የሥራ ዕድል አማራጭን ማስፋት እንደሆነ የድርጅቱ የሰው ሀብትና የሥራ አፈጻጸም ጉዳይ ኃላፊ አቶ ምስጋናው አለሙ ተናግረዋል። ይዞት በመጣው ለየት ያለ ሐሳብ የተለያዩ ሀገራዊ፣ አህጉራዊና ዓለም አቀፍ ሽልማቶችን ያገኘው አገልግሎት በአዲስ አበባና አካባቢዋ ላይ አተኩሯል። አድማሱን ወደ ክፍለ ሀገር ከተሞች ለማስፋት እንቅስቃሴ መጀመሩንም ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ጋቢና ቪ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። አብራችሁን ስለሆናችሁ አብዝተን እናመሰግናለን። በመቀጠል የምናልፈው ደግሞ ወደ ጎንደር ነው። በጎንደር ከተማና በአካባቢው በተለያዩ ጊዜያቶች በሚፈጠሩ ግጭቶች ምክንያት የቱሪዝም እንቅስቃሴውን መጎዳቱን የከተማው ከንቲባና በዘርፉ የተሰማሩ ግለሰቦችና ወጣቶች ተናገሩ። በተለይም ከባለፉት 2 ዓመታት ወዲህ በውጭ ሀገር ከሚመጡ ጎብኚዎች ቁጥር 98% መቀነሱን የተናገሩ ሲሆን በአንጻሩ ደግሞ የሀገር ውስጥ ጎብኚዎች መጠን ጨምሯል ይላሉ። አስቴር ምስጋናው ዝርዝር አላት።
በከተማዋ ነዋሪ ዘንድ አስሚ ፎቶ በመባል እንደሚታወቅ የገለጸልን አስሚ በጎንደር ከተማ መሀል ቴዎድሮስ አደባባይ ፎቶ በማንሳት ስራ እንደሚተዳደር ይናገራል። የሀገሪቱ የጸጥታ ሁኔታ ሲለዋወጥ የሱም ስራ ሞቅ ቀዝቀዝ እያለ እንዳስቸገረው ይናገራል።
ስራ ከጀመርኩ ያው 6 ዓመቴ ነው። 3 ዓመት ያክል ከሰው ቤት ነበር ተቀጥሬ ስራ ነበር። አሁን ለራሴ ካሜራ ገዝቼ ለራሴ ያው እዚህ ጋር የምታየው ጋር ቴድሮስ ጋር እየቆምን የሆነ በቀን ለራሳችን እስከ 200-300 የሻይ የምግባችን እየቻል የዶርም እየቻል እየሰራን ያለ እግዚአብሔር ይመስገን። አሁን አንዳንድ ቱሪስቶች ይገቡልናል እየገቡልና እነሱን ስናገኝ አንሳ እንባላለን እናነሳለን የምናገኘው እናገኛለን። አሁን በቃ እንደበፊቱ እንደ ጥንቀቱ ምናምን አይደለም፣ ግን አሪፍ ነው። አሁን ላይ ያለው አሪፍ ሌብል ላይ ነው።
በስጦታ ዕቃ ንግድ የተሰማራችው አበበች ክብረት ገበያ በመቀዝቀዙ ኑሮን ለመደጎም ተጨማሪ ስራ እየሰራች እንደሆነ ትናገራለች።
የሚሻል ነበር፣ አሁን ግና በጣም የሞተ ነው። ምንም ነገር የለ።
እና አሁን ምንድን ነው ይሄ እየሰራሽ ያለሽው? ምንድን ነው አሁን
ኩኪስ እና ችስ?
ለምንድን ነው ይሄ ወደዚህ ሰፍ ቀይረሽ ነው?
አይ የተጨማሪ ስራ ነው። አይ ስራውን ስራ ስለሌለ ቢያንስ 15 ደም በእጅን አስተዳደረው።
ታሪካዊቷና ጥንታዊቷ የጎንደር ከተማ የምትታወቀው የቱሪስት መናኸሪያ በመሆኗ ነው ይላሉ የከተማዋ ምክትል ተቀዳሚ ከንቲባ አቶ ዘውዱ ማለደ። ነገር ግን በየጊዜው በከተማዋና በዙሪያዋ በሚከሰቱ ግጭቶች ምክንያት ለጉብኝት የሚመጣው ሰው ቁጥር ቀንሷል። በተለይ የውጭ ሀገር ጎብኚ ከ2 ዓመት ወዲህ 98% መቀነሱን ይናገራሉ። ይህም ዘርፉን መተዳደሪያ ባደረጉ ነዋሪዎች ላይ አሉታዊ ተጽዕኖ ፈጥሯል። በአንጻሩ የሀገር ውስጥ ጎብኚዎች የተሻለ እንቅስቃሴ እንደነበራቸው ተናግረዋል።
ከተማው ላይ ያለው በተለያየ ምክንያት የሚፈጠሩ ግጭቶች ተጽዕኖ አላቸው። ጎንደር ላይ ረብሻ ለማስነሳት ጥረት ይደረጋል። በዚህ ምክንያት የቱሪስት እንቅስቃሴው የተዳከመበት ሁኔታ አለ።
በአጼ ፋሲል ቤተ መንግስት በግል ማስጎብኘት ስራ የተሰማሩ 74 ወጣቶች ያሉበት ማህበር ሊቀመንበር መሆኑን የተናገረው ወጣት ፋንታሁን ያለው የውጭ ሀገር ጎብኚ በመጥፋቱ ምክንያት ዘርፉን ለመቀየር ቅድመ ዝግጅት እያደረገ እንደሆነ ይናገራል።
ብዙ ልጆች ስራ ቀይሯል መስል ለመናገር ስራ ቀይሯል ማለት ይሄ ሙያዊ ፈቃዳቸውን ሳያጡ ግን ሌላ ስራ መስል ምክንያቱም በዚህ መስል በቆዩ ቁጥር ምንም ጠብ የሚል ነገር የለም። መንግስትም ደግሞ ይህን ነገር ትኩረት ሰጡ ጊዜያዊ ብድር ድጎማ ምናምን ነገሮችን መንግስት ባለማድረጉ ምክንያት ያሉ የማህበር አባላቶቻችን አንዳንዶቹ መስክ ቀይረው ወደ አሽከርካሪነት፣ የተለያየ ሆቴል ስራ እንዲሁም ደግሞ ራቅ ብሎ ሄደው ሌሎች ቀላል ንግድ ስራዎችን በቤተሰብ ድጋፍ አሁን የራሳቸው መነሻ ካፒታል ኖሮች ሲሆን አብዛኞቹ በቃ ከሰው ከቤተሰብ በወሰዱት ነገር ሌላ ቢዝነስ ውስጥ ገብቶ ስራ ለመስራት እየሞከሩ ያሉ እንዳሉ አውቃለሁ። አለኝ ማስረጃ። ላለፉት 3 ዓመታት ተከታታይ ዓመታት ችግሩ አንድ ላይ መቀጠሉ ትንሽ ተጽዕኖ ፈጥሯል። ምናልባት እንግዲህ ተስፋ የምናደርገውን የራሴንም ጨምሮ የቀጣዩን ዓመት አይቼ ሌላ የስራ አማራጭ እኔም ፈልጌ አይቀርም። ምክንያቱም በዚህ መስክ እንደዚህ ሆኖ ቆየ ትንሽ ይከብዳል።
በጎንደር ከተማ የሚገኘው የዞብል ሆቴል ስራ አስኪያጅ አቶ ሮቤል ታዬ ተመሳሳይ ሐሳብ ሰንዝረዋል።
አጠቃላይ በሀገሪቱ ላይ ያለው የጸጥታ ችግር እጅግ በጣም የቱሪዝም ኢንዱስትሪውን ጎድቶት ይገኛል። ስፔሻሊ ጎንደር የምትታወቀው ደግሞ በጣም ብዙ የውጭ ሀገር እንግዶችን ተቀብላ በማስተናገድ ነው። ያ ደግሞ ከተማውን እጅግ በጣም የጎዳ ሁኔታ ሆኖ አግኝተነዋል። እኛ በተለይ ቱሪስቱ ሲመጣ ደግሞ ሆቴሎች ብቻ አይደለም ተጠቃሚ፣ ከታች ጫማ እስከሚጠርጉ ያሉ ሰዎችም ድረስ ያው ከተማ ላይ ያሉ ትናንሽ ምግብ የሚሸጡ ሰዎችም ሁሉ ይሰራሉ። አጠቃላይ የጸጥታው ችግር በቱሪዝሙ ላይ ትልቅ ክፍተትን ወይም ደግሞ ተጽዕኖን አምጥቶ አልፏል።
ፋንታውን እንደሚለው ለችግሩ መባባስ በማህበራዊ ሚዲያ ከእውነታው የተጋነኑ መረጃዎች መሰራጨታቸው ነው ይላል።
በተለይ ወደ ጎንደር ከተማ ተጨባጭ ሁኔታ ስንመጣ ነገሮች ይጋነናሉ። ሁኔታው ችግሮች የሉም ብሎ መካድ ሳይሆን ያሉ ችግሮች ትንሽ ሆኖ ሳለ የሚነገረው ይሄ የሚወራው ወሬ የሚደረገው ነገር ትንሽ ግነት ስላለበት በከፍተኛ ሁኔታ ሰዎች ሽብር ውስጥ እንዲገቡ፣ የመጡ ሰዎች ቶሎ ከተማው ለቀው እንዲወጡ፣ የሚመጡም ሰዎች እንዳይመጡ እንዳይገቡ፣ ጦርነት ቀጠና ነው እየተባለ የሚወራው ወሬ ነው ነገሩን በጣም ከግነት ጋር ተያይዞ ችግር እየፈጠረ ያለ እንጂ ያን ያህል አሁን ያለው የከተማው ወይም የአካባቢው ቀጠናዊ ደህንነት ይሄ ሰላም ጋር የተያዘው ጉዳይ በብዙ መንገድ ከጊዜ ወደ ጊዜ ለውጦች የመጡበት ይሻሻለ ሰላም ይሆን።
የጎንደር ከተማ ተቀዳሚ ከንቲባ አቶ ዘውዱ ማለደ ወር በፊት በተወሰደው የህግ ማስከበር እርምጃ የከተማዋን ጸጥታ ማስፈን ተችሏል ብለዋል። በዚህም ቱሪዝሙ በጥቂቱም ቢሆን የመመለስ ጅማሮ እየታየ ነው ብለዋል።
ጥምቀት በዓል ጀምሮ ጥሩ እንቅስቃሴ አሳይቶ እንደነበር ከውጭ ሀገር ዲያስፖራውን መጥቷል። ፈረንጆችም የመጡበት ሁኔታ አለ። ከሌሎች አካባቢዎች መጥተው ጎንደር ላይ ስብሰባ ማካሄድ እንቅስቃሴ ይታይ ነበር። ለጉብኝት የሚመጡ የሀገር ውስጥና የውጭ ሀገር ዜጎች ለውጥ አሳይቶ ነበር። መሀል ላይ ደግሞ የአዚያ አካባቢ በተፈጠረው ግጭት ደግሞ ትንሽ የመቀዛቀዝ ስሜት አሳይቷል። ከዛ በኋላ በሰራነው ስራ ደግሞ ያው ሰላሙ ትንሽ የመረጋጋት ሁኔታ ስላሳየ ከእስራኤል ሀገር ሉካም ቡድን ሁሉ መጥቶ የጎበኘበት ሁኔታ አለ። በኢትዮጵያ የአሜሪካን አምባሳደር የሉካም ቡድናቸውን ይዘው መጥተው መጎብኘት ችለዋል። ይህ የሚያሳየው ጎንደር ሰላም መሆኗና ሰላሟ እየተመለሰ መሆኑን የሚያሳይ ነገር ነው። ህግ የማስከበሩ ስራ ለሰላማችን፣ ለቱሪዝም እንዲስፋፋ እንዲያድግ የሚያደርግ ስለሆነ ወደ ኋላ እንዳትመለሱ ህግ የማስከበሩን ስራ ቀጥሉበት እያለን ነው ያለው።
በዘንድሮ ዓመት ገናና ጥምቀትን ጨምሮ ቱሪዝሙን ለማነቃቃት በተደረገው እንቅስቃሴ ከ325,000 በላይ የሀገር ውስጥ ጎብኚዎች ወደ አካባቢው መምጣታቸውንና በዘርፉም ከ1 ቢሊዮን ብር በላይ ገቢ መገኘቱን ከንቲባው አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
እንደ አውሮፓውያን አቆጣጠር በመጪው ህዳር 2022 ለሚካሄደው የዩናይትድ ስቴትስ ምክር ቤት አካባቢ ምርጫ ተፎካካሪዎች የምረጡኝ ዘመቻቸውን ከጀመሩ ሰነባብተዋል። ከነዚህ መካከል በቨርጂኒያ ክፍለ ግዛት የሚገኘው የአርሊንግተን አሌክዛንድሪያ እና ደቡባዊውን የፌርፋክስ አካባቢ ወክሎ የሚወዳደረው ትውልድ ኢትዮጵያዊ አሜሪካዊው ቴዲ ፍቅሬ አንዱ ነው። ቴዲ ከሰባት ዓመታት በፊት ስራውን በማጣት ለ2 ዓመት ያህል በጎዳና ላይ ለመኖር ተገዶ እንደነበረ ገልጿል። ከዚህ ህይወት በመውጣት አሁን ለምክር ቤት እየተወዳደረ ይገኛል። ከስመኝሽ ቆይ ጋር ቆይታ አድርገዋል።
በዚህ ወቅት ለዩናይትድ ስቴትስ የምክር ቤት አባልነት ለመወዳደር ምን አነሳሳህ?
ኢትዮጵያ ላይ ተጽዕኖ የሚያሳድሩ የውጭ ጉዳይ ፖሊሲዎችን እከታተል ነበረ። ፍላጎቴ ወደ አሜሪካ ፖለቲካ መቀየር የጀመረው ግን በጎርጎሳውያኑ በ2008 ዓመተ ምህረት ነው። የአሜሪካ የውጭ ጉዳይ ፖሊሲ በኦባማ የተሻለ ይሆናል ብዬ አስብ ስለነበረ ኢትዮጵያኖች ለኦባማ የሚል ቡድን ተቀላቅዬ ከምርጫ ዘመቻው ውጪም ብዙ ተሳትፎ አደርግ ነበረ። ነገር ግን በ2015 ለ2 ዓመታት ጎዳና ላይ ስወጣ ሁሉ ነገር ተቀየረ። ሕይወትን ሙሉ በሙሉ በሌላ ገጽታ አየዋት። በሰዎች ስቃይ ኢፍትሐዊነት ምንም ድንበር እንደሌለው ተረዳው። ስለዚህ ከታማኝ የዲሞክራት ደጋፊዎች ወደ ገለልተኝነት ተቀየርኩ። ለዚያ ነው አሁንም ገለልተኛ ሆኜ የምወዳደረው። ፖለቲካ እጅግ ከፋፋይና ሰዎች በማንነታቸውና በአስተሳሰባቸው ምክንያት እርስ በርስ እንዲጋጩ በማድረግ የሚከፋፍል ሆኖ ነው የሚታየኝ። ነገር ግን የእውነት ፍትህን ለማምጣት በአሜሪካም ሆነ በዓለም ዙሪያ የሚገኙ በቢሊዮን የሚቆጠሩ ሰዎችን ህይወት ለማሻሻል የምንፈልግ ከሆነ መከፋፈል ማቆምና አንድ መሆን መቻል አለብን።
እንግዲህ በጣም ከፍተኛ ትምህርት የተማርክ የአይቲ ባለሙያ ነህ፣ ግዙፍ ተቋማት ውስጥም ሰርተሃልና እንዴት ጎዳና ላይ ልትወድቅ ቻልክ?
Consulting world is very bad, is very nature can be very
የአማካሪነት ስራ በወቅቱ አስተማማኝ ወይንም ዋስትና ያለው አልነበረም። የምሰራበት የነበረው ፕሮጀክት ሲያልቅ ከስራ ወጣው። በኋላ የራሴን ንግድ ለመጀመር ሞክሬ ሳይሳካልኝ ቀረ። እዚህ ሀገር ስራሽን አጥተሽ በአጭር ጊዜ ውስጥ መተካት ካልቻልሽ ትልቅ ቀውስ ውስጥ ትገቢያለሽ። እኔም ላይ የተፈጠረ ያው ነው። በእርግጥ አሁን በእግዚአብሔር እርዳታ ጎዳና ላይ አይደለሁም። እንደውም ከሰባት ዓመት በፊት ከማገኘው የበለጠ ትልቅ ገንዘብ ይከፈለኛል።
But you mentioned earlier that you were a very hardcore Democrat. ቀድም በጣም አክራሪ ዲሞክራት እንደነበርክ ጠቅሰሃል። ዲሞክራትና ሪፐብሊካን ፓርቲዎች ደግሞ በርካታ ደጋፊ ያላቸው ግዙፍ የፖለቲካ ፓርቲዎች ናቸው። አሁን አንተ በገለልተኝነት ለመወዳደር ስትነሳ ልዩነቱ ምንድነው? ምን አይነት የተለየ የፖለቲካ አማራጭ ነው ይዘህ ተነሳኸው?
Sure, I mean, you know, to be honest, everything for me goes back to the 2 years of homelessness.
በኔ ሁሉም ነገር የሚነሳው ጎዳና ላይ ከነበርኩበት ጊዜ ነው። የዛኔ ነው ሁለቱ ፓርቲዎች ልክ እንደ ጎሳ መሆናቸውን የተረዳው። ኢፍትሃዊነትን፣ ሰብአዊ መብትን፣ እኩልነትንና መልካምነትን በጎሳ አይን ስንመለከተው ኢፍትሃዊነትን አቅም እየሰጠነው ነው። ምክንያቱም ያለመታደል ሆኖ ዲሞክራት መሆን ማለት ሪፐብሊካንን ማራከስ፣ ሪፐብሊካን ስትሆኝ ደግሞ ዲሞክራትን ማራከስ ወይንም ማጥላላት ሆኗል። አሁን በአሜሪካ ያለው የፖለቲካ ኢንዱስትሪ ሰዎችን እነሱና እኛ በሚል በመከፋፈል ላይ የተመሰረተ ነው። ነገር ግን ዲሞክራትም ሪፐብሊካንም ገለልተኛም ሆነ አረንጓዴ ፓርቲ የቱንም ሆኚ ሁላችንም የሚቀጥለውን ቢል ወይንም ክፍያ ለማሟላት እየታገልን ነው። የብዙ አሜሪካኖች ህይወት ይሄ ነው። በቢል ጌትስ፣ ቤዞስ ወይንም ዛከርበርግ ስም የምንጠራ አካል ሆኖ በስተቀር ከታች ያለው 90% የሚሆነውን ማህበረሰባችን ውስጥ ነን። ተቀማጭ ገንዘብ የለንም። የክፍያ ቀናችንን እየጠበቅን ነው የምንኖረው። ያ ነው ከፓርቲ ደጋፊነቱ ጥቼ ገለልተኛ እንደሆነና ሰውነታችን ላይ እንዳተኩር ያደረገኝ። አሜሪካም ኢትዮጵያም ሁሉም ሀገር የሚያስፈልገው ይሄው ነው። ራሳችንን በልዩነት መነጽር ውስጥ ስንመለከት በዚህ ዓለም ላይ በርካቶችን በድህነት አረንቋ ውስጥ የከተተው ስርዓትን እያጠናከርን እንሄዳለን።
ግን እነዚህ ሁለት ግዙፍ ፓርቲዎች ለረጅም ዘመናት የኖሩ ስር መሰረት ያላቸው ተቋማት ናቸው። በዛ ላይ ትልልቅ የገንዘብ ምንጭ አላቸው። አንተ ደግሞ የኮርፖሬት ገንዘብ እንደማትወስድ ገልጸሃል። በዚህ መልኩ ገለልተኛ ሆኖ ከግዙፍ ፓርቲዎች ጋር መወዳደር አይከብድም?
It is extremely difficult. In fact, almost impossible.
በጣም ይከብዳል። እንደውም የማይቻል ይመስላል። ነገር ግን አሁን ባለንበት ወቅት ያለው ስርዓት ለእኛ እየጠቀመን አይደለም። የባይደን ተቀባይነት ከ40% ያነሰ ነው። የምክር ቤቱ ደግሞ ከ20% ያነሰ ነው። ስለዚህ እየመራ ያለው መንግስት ህዝቡ የማይስማማበትና ተቀባይነት የሌለው ነው። የኖርንበት የዲሞክራትና የሪፐብሊካን አካሄድ ከዚህ በኋላ የማያዋጣን ከሆነ ደግሞ የሆነ ነገር ማድረግ አለብን እያልኩ ነው።
I mean, unfortunately, we are living in a very, very challenging time. እንግዲህ ያለመታደል ሆኖ አሁን ያለንበት ጊዜ በዓለም ዙሪያ እጅግ ፈታኝ ጊዜ ነው። የዩክሬን ጦርነት እያሳደረ ያለው ተጽዕኖ አለ። ኮቪድ-19፣ ድርቅ፣ የአየር ንብረት ለውጥ ብዙ ተጽዕኖዎች እያደረሱ ነው። በዚህ ዙሪያ የአሜሪካ መንግስት ያለውን አቋም በተለይ ደግሞ ከውጭ ፖሊሲው ጋር ተያይዞ እንዴት ታየዋለህ?
እኛ አሜሪካኖች የዓለም ፖሊስ መሆን ማቆም አለብን። ዲሲ ስቴጂ በየጎዳናው የሚያድረው ቤት አልባ ብዛት አስደንጋጭ ነው። የሚያሳዝነው አብዛኞቹ ቤት አልባዎች በውትድርና ያገለገሉ ናቸው። ከ50 ዓመታት በላይ የማያቋርጥ ጦርነት ውስጥ ገብተናል። ቢሊዮን የሚቆጠር ገንዘብ ለዩክሬን አይጠቅምም። የሚጠቀሙት አንዳንድ ተቋማት ናቸው። ለአሜሪካን ሰራተኞች አነስተኛ ተቋማት ወይንም የተማሪዎችን ዕዳ ለመሰረዝ ሲሆን ግን ገንዘብ የለም። ስለዚህ በሌሎች ሀገሮች ጉዳይ ጣልቃ መግባት ማቆም አለብን። አላማችን የዲሞክራሲን ማስፋፋት ከሆነ መጀመሪያ እዚህ አሜሪካ ውስጥ ዲሞክራሲን ተግባራዊ በማድረግ እንጀምር።
ቅድም እንዳልከው የዲሞክራትና የሪፐብሊካን ደጋፊዎች ይበልጥ ወደ ጥግ እየሄዱ ልዩነታቸው እየሰፋ ነው። ይበልጥ የአክራሪነት አካሄድ ነው የሚታየውና አሜሪካኖችን ሐሳባቸውን ማስቀየርና እንዳንተ ገለልተኛ አቋም መያዝ እንዲችሉ ማድረግ ቀላል ነው? አልከበደህም?
It's hard, but I think it's doable for one reason.
በጣም ከባድ ነው፣ ግን ደግሞ በአንድ ምክንያት የሚቻል ነው። ብዙ አሜሪካኖች እነዚህ ሁለቱ ፓርቲዎች አቋማቸውን እንደማያንጸባርቁ ስለሚያምኑ ገለልተኛ መሆን ጀምረዋል። ስለዚህ እኔ በመገፋፋት ፋንታ አብሮነትን፣ በጎሰኝነት ፋንታ አንድ መሆን መልእክትን ማስተላለፍ ከቻልኩ ይሳካልኛል። ስለ ዘረኝነት፣ ስለ ኢኮኖሚ ፍትሐዊነትና ሌሎች ጉዳዮች ስናወራ እኛ እያልን እንዴት አብረን ችግሩን እንቅረፍ እያልን ካወራን ሰዎችን መሳብ ይቻላል። ለዚያም ነው ብቻዬን 1500 ፊርማ በስድስት ሳምንት ውስጥ ማሰባሰብና ለተወዳዳሪነት ማቅረብ የቻልኩት። ለእኔ ዋናው ስኬት ይህም መልእክት ማስተላለፍ መቻሌ ነው።
እንግዲህ ምርጫው በህዳር ወር ነው የሚካሄደው። እስከዛ ጥቂት ወራቶች አሉ። በዚህ ጊዜ ውስጥ የምርጫ ዘመቻህ ምን አይነት መልክ ይኖረዋል?
እስካሁን ያተኮርኩት ፊርማ ማሰባሰቡ ላይ ስለነበረ አንድ በአንድ ሰዎችን ማግኘትና ማናገር ላይ ነበረ የምሰራው። አሁን ደግሞ ያንን ለማስፋት የተለያዩ አካላትና ቡድኖችን ለማግኘት ከነሱ ጋር ግንኙነቴን ለማጠናከር እየሰራው ነው። በቀጣይ ደግሞ ዘመቻዬን ከሚደግፉና አቀንቃይ ከሚሆኑ ድርጅቶች ጋር አብሬ እሰራለሁ።
ጤና ቤ ይቀጥላል። ኢትዮጵያ ዛሬ ደማቅ ቀን ነው ያሳለፈችው። በዓለም የአትሌቲክስ ሻምፒዮና ድል ያስመዘገቡ አትሌቶቿ ከዚህ ከዩናይትድ ስቴትስ ተጉዘው ወደ ሀገራቸው ገብተዋል። አትሌቶቹ አኩሪ ድል በማስመዝገባቸውም ደማቅ የሆነ የአቀባበል ስነስርዓት ነው የተደረገላቸው። ይህንን የተከታተለው ኬኔዲ አባተ በስልክ መስመራችን ላይ ይገኛል። ኬኔዲ እንደምን አመሸ? እስቲ እንግዲህ ዛሬ በ18ኛው የዓለም ሻምፒዮና የአትሌቲክስ ሻምፒዮና ላይ የተካፈሉና ድል ያስመዘገቡ አትሌቲክስ እንዲሁም ደግሞ የአትሌቲክስ ቡድኑ ወደ ሀገራቸው ተመልሷል። ከቦሌ አየር ማረፊያ ጀምሮ የነበረውን ሁኔታ ስትከታተል ቆይተሃል እና የነበረው ድባብ፣ የነበረው ስሜትና ስነ ስርዓቱ ምን ይመስላል?
በጣም ጥሩ። እንግዲህ ቀደም ሲል እንደገለጽሽው በዩናይትድ ስቴትስ እንጂ ኦሪገን ላይ ከአንድ ስምንት እስከ 17 ሲከደረቆየ 18ኛው የዓለም አትሌቲክስ ሻምፒዮና ኢትዮጵያ አርቱር አራት ብርና ሁለት ነሐስ በድምሩ 10 ሜዳሊያዎችን በማሸነፍ ከዓለም ሁለተኛ ሆና መጠናቀቋ ይታወቃል። ይህ እንግዲህ ለሀገራቸው ያስገኙ አትሌቶች እንግዲህ በትናንትና ዕለት ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ እዚያ ቦሌ ዓለም አቀፍ አውሮፕላን ማረፊያ ምሽት ላይ ደግሞ አቀባበል ነበር የተደረገላቸው። በዛሬ ዕለት ደግሞ ከቦሌ ድልድይ አካባቢ ከሚገኙ ስካይ ላይት ሆቴል በመነሳት ከጠዋቱም በጠዋት ከሁለት ሰዓት ጀምሮ ማለት ነው በአዲስ አበባ ዋና ጎዳናዎች ላይ ባደረጉት በነበራቸው ቆይታ ህብረተሰቡ በየአካባቢ በደረሱበት ሁሉ እጅግ በጣም ደማቅ አቀባበል ያደረገላቸው እንደሚታወቀው ኢትዮጵያ ከረዥም ጊዜ በኋላ ነው ኢትዮጵያ አይነት ትልቅ ስኬት ያሳካችው በአትሌቲክስ ፊልማ። ህብረተሰቡ እጅግ በጣም ደስ በሚል በሁሉም አካባቢ በብዛት የተሰነበች ቀበላቸው ነበረ። አድናቆቱን ሲገልጸባቸው የነበረው እጅግ በጣም ደስ እጅግ በጣም ደማቅ በርካታ ሰው ስኬት አደመበት አቀባበል ነበር የተደረገላቸው። ሄደን
በጣም ነው የማመሰግነው ኬኔዲ። በብሔራዊ ቤተ መንግስትም ለየት ያለ ስነስርዓት ነበረ፣ የሽልማት ስነስርዓት ነበረ። እስከ 2.5 ሚሊዮን የሚደርስ ሽልማት መሰጠቱንም ሰምተናል እና እሱስ ምን ይመስል ነበር?
አሁን እንግዲህ በብሔራዊ ቤተ መንግስት በተደረገ አቀባበል እና የምስጋና መርሃ ግብር ላይ አትሌቶች እንግዲህ ተስፈኞች ውጤት የተለያዩ ሽልማቶች ተበርክተውላቸዋል። በዚህ ስነ ስርዓት ላይ እንግዲህ የተዝኝትና ምግትር ያደረጉች ፕሬዚደንት ሳህለወርቅ ዘውዴ አትሌቶቻችን በሐምሌ በክረምት ጭጋግ ውስጥ ለሀገራችን ደማቅ ብርሃን እንዲበራ አድርገውልናል፣ ለሀገራችን ርሰምን በበጎ አስነሳውልናል ሲሉ አሞካሽተዋቸዋል። ለዚህም ምስጋና አቅርበውላቸዋል። ፕሬዚደንቷ እንግዲህ ኢትዮጵያውያን በዚያን በምበት አንገታችን ርቀን እንድናደርግ አስችላችሁናል እና እናመሰግናችኋለን ሲሉም ገልጸዋል። እንግዲህ በአጠቃላይ የኢትዮጵያ ሕዝብ አንድ መሆን ያልተለያየ በህዝቡ መካከል ልዩነት የሌለ መሆኑን አትሌቶቻችን አሳድረዋል ሲሉም እርሳቸው ተናግረዋል ማለት ነው።
አመሰግናለሁ ኬኔዲ። ሰዓቱ እያለቀ ነው እንግዲህ አዎ በጣም ነው ማመሰግነው ኬኔዲ። በእለቱ እንግዲህ ኮማንደር ደራርቱ ስሉም መልእክት አስተላልፏል ለትግራይ ክልልና ለፌደራል መንግስት። የሰላም ጥሪ አቅርቧል ሴቶች ከወላጆቻቸው ጋር እንዲገናኙ። ለምን ኢትዮጵያ ህዝብ እንኳን አደረሳችሁ እንኳን ደስ አላችሁ እንላለን። ተመልካቾቻችን የጋቢና ቤ መሰናዶው እዚህ ላይ ተጠናቀቀ። ኤደን ገረመው መሰናዶውን እየመራው ቆይቻለሁ። በነገው ምሽት እንገናኝ። ደህና ደሩ።